ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም፣ ከተዋሃዱም ኢህአደግን ከማፍረስ አልፎ ሀገርን ያፈርሳል ብሏል። የህወሀት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሄድ የነበረውን ስብሰባ ትናንት ሲያጠናቅቅ ባወጣው መግለጫ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ንጉሡ ጥላሁን ምላሽ ሰጥተዋል።
እነዚህ የሚሰሙት ድምፆች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድን ነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም።
ከመቀለና ከአዲስ አበባ የተጠናከሩ ዘገባዎችን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በደቡብ ምዕራብ ሶማሊያ በባይዶዋና በቡርሃ ካባ መካከል በሚገኘው አውራ ጎዳና የኢትዮጵያ ጦር ሰራዊት ኮንቮይን ኢላማ ባደረገ የቦምብ ጥቃት አንድ ወታደር ሲገደል ሶስት መቁሰላቸውን የሶማሊያ የጸጥታ ምንጮች አስታወቁ። ስማቸው እንዳይገለጽ የጠየቁ የሶማሊያ ወታደራዊ ምንጮች እንደተናገሩት በትላንትናው ዕለት ያደረሰው ይህ ፍንዳታ የኢትዮጵያን ጦር ዳግም በቡርሃ ካባ ለማሰማራት የተያዘውን እቅድ ለማስተጓጎል የታለመ ነው። በዛሬው ዕለትም የሶማሊያው እስላማዊ ጽንፈኛ ቡድን አልሸባብ አውራ ጎዳናውን ተከትሎ በሚገኙ በርካታ ቦታዎች የቀበራቸውን ፈንጂዎች ለማምከን ወደ አካባቢው ማምራታቸው ተዘግቧል። ወታደራዊ አሰሳውን ለማሳካት ዛሬ በባይዶዋና በቡርሃ ካባ የቴሌኮሙኒኬሽንስ አገልግሎቶች ሙሉ በሙሉ እንደተቋረጡ ማድረጋቸውንም የጸጥታ ምንጮች አመልክተዋል። ይሁንና በአገሬው የሰዓት አቆጣጠር ከምሽቱ 12 ሰዓት አንስቶ ተቋርጦ የነበረው የስልክ አገልግሎት መመለሱን በባይዶዋ የሚገኙ የአሜሪካ ድምፅ ዘጋቢዎች ተናግረዋል። በሌላ በተያያዥ ዜና የአልሸባብ አማጽያን ፈንጂዎች ተጠቅመው በደፈጣ ባደረሱት ጥቃት አራት የኢትዮጵያ ወታደሮችን ገድለናል ቢሉም ሸማቂው ቡድን አድርሻለሁ ያለውን ጥቃት ትክክለኛነት ከገለልተኛ ምንጮች ማረጋገጥ አልተቻለም።
ቱርክ የሶሪያን ሰሜን ምስራቅ ክፍል መውረሯ የእኛ ችግር አይደለም ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ከኢጣሊያው ፕሬዚደንት ሰርጊዮ ማታሬላ ጋር ሆነው ዛሬ ረፋድ ላይ ዋይት ሃውስ ቤተ መንግሥት ውስጥ የተናገሩት ትራምፕ ሩሲያ ኩርዶችን መርዳቷ መልካም ነው ብለዋል። ግዛታቸውን ከቱርክ ወታደራዊ ኃይል በመከላከል ላይ ያሉት ኩርዶችም ቢሆኑ መላእክት አይደሉም ብለዋል ፕሬዚደንቱ። የቱርክ ወታደራዊ ኃይል ኩርዶችን ለማጥቃት ባለፈው ሳምንት ሰሜን ምስራቅ ሶሪያን በወረረበት ወቅት ትራምፕ ወታደሮቻቸውን በማስወጣታቸው ከየአቅጣጫው ክፉኛ ሲነቀፉ ቆይተዋል። እስላማዊ መንግሥት ነኝ የሚለውን ቡድን ከአካባቢው ለማስወጣት በሚደረገው ጥረት ኩርዶቹ ከዩናይትድ ስቴትስ ኃይሎች ጎን ሲዋጉ ቆይተዋል። የአሜሪካ ወታደሮች በቀጠናው ውስጥ ውጊያ ውስጥ እንዲገቡ ከማድረግ ይልቅ በቱርክ ላይ ማዕቀብ መጣሉ ይመረጣል ይላሉ ትራምፕ። አንካራ በሰሜን ምስራቅ ሶሪያ ላይ የከፈተችውን ጥቃት እንድታቆም ጫና ለማሳደር የዩናይትድ ስቴትስ ከፍተኛ ልዑካን ቡድን ወደ ቱርክ እንደሚሄድ ተገልጿል።
የተባበሩት መንግስታት ድርጅት በዓለም ዙሪያ ለረሃብ የሚጋለጠውን ቁጥር የበዛ ሕዝብ ለማስታወስና በየዓመቱ በ10 ሚሊዮን የሚገመት ሰው ሞት ምክንያት የሆነው እጅግ የበረታ የምግብ እጥረት ጉዳይ ትኩረት እንዲያገኝ በወሰነው መሰረት የዓለም የምግብ ቀን ለ18ኛ ጊዜ ዛሬ ታስበው ውሏል። ዕለቱን ተንተርሶ የአሜሪካ ድምፅ አደም ፊሊፕስ ያጠናቀረውን ዜና አሉላ ከበደ ያቀርበዋል።
ይህ ዜና ተጠናቅሮ እንደደረሰ ይቀርባል። ሆንግ ኮንግ ውስጥ ለአራት ወራት ያህል ሲካሄድ የቆየው የተቃውሞ እንቅስቃሴ በከተማይቱ ምክር ቤት አዳራሽ ድረስ ተዘርግቷል። የከተማይቱ ዋና ተቃውሞው የጀመረው ላም ገና ወደ ምክር ቤቱ ሲገቡ ሲሆን የዲሞክራሲ ደጋፊ የምክር ቤት አባላት በደም የተነከሩ የመሪዋን እጆች የሚያሳዩ ምልክቶች ይዘው ታይተዋል። የተቃዋሚዎቹ ጩኸት ላም ንግግር እስከጀመሩበት ጊዜ ድረስ በመቀጠሉ ለአጭር ጊዜ ከምክር ቤቱ ለመውጣት ተገደዋል። ወደ ምክር ቤቱ ተመልሰው ማንበብ ለመቀጠል ቢሞክሩም ተቃውሞው በመቀጠሉ የምክር ቤቱ ፕሬዚደንት አንድሩ ሊዩንግ ስብሰባውን በትነውታል። ኬሪ ላም በመጨረሻ ንግግራቸውን በቴሌቪዥን አሰምተዋል።
ሆንግ ኮንግ ውስጥ ለአራት ቀናት የቅርስ አድማጮች አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ትላንት ለሕዝብ ተወካዮች ምክር ቤት መርማሪዎች በግል ሲናገሩ የአስተዳደሩ ባለስልጣኖች ኡክራይንን በሚመለከት ብዙም አትናገር ብለዋቸው እንደነበር ጠቁመዋል። ከመናገር እንዲቆጠቡ የተነገራቸው ከኡክራይን ጋር ያለውን የውጭ ጉዳይ ስራን ለተቆጣጠሩት ፍሪ አሚጎስ የሚል ቅጽል ስም ለተሰጣቸው ሰዎች ክብር ሲባል ነው ሲሉ ባለስልጣኑ መናገራቸውን ዲሞክራቱ የምክር ቤት አባል ጀራልድ ኮሎኒ ገልጸዋል። ኮሎኒ ለጋዜጠኞች በሰጡት መግለጫ መሰረት ኬንት እንደ አውሮፓ አቆጣጠር ባለፈው ግንቦት 23 ቀን በዋይት ሀውስ ስለተካሄደው ስብሰባ ገልጸዋል። የኤነርጂ ሚኒስትር ሪክ ፔሪ፣ በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሶንላንድ፣ በኡክራይን የአሜሪካ ልዑክ ኩርት ቮልከር ኡክራይንን በሚመለከት በጉዳይ በኃላፊነት እንዲሰሩ የፕሬዚዳንት ትራምፕ ጽህፈት ቤት ተጠባባቂ ኃላፊ ማይክ ማልቬኒ እንደወከሏቸው ኬንት መናገራቸውን ኮኖሊ ለጋዜጠኞች ገልጸዋል። እነዛ ሶስት ባለሥልጣኖች ራሳቸውን ዘ ትሪ አሚጎስ ማለት ሶስቱ ጓደኛሞች ብለው እንደሚጠሩ ኬንት እንደመሰከሩ ኮኖሊ ተናግረዋል። የትራምፕ አስተዳደር ከፖለቲካ ተቀናቃኛቸው ጆ ባይደን ልጅ ጋር የተያዘ ኩባንያን እንዲመረምሩ የኡክራይን ፕሬዚደንት ዘለንስኪ ላይ ጫና ያደረግ በነበረበት ወቅት ለኡክራይን መሰጠት የነበረበትን ገንዘብ እንዲዘገይ አድርጓል ሲሉ ከፍተኛው የውጭ ጉዳይ ሚኒስቴር ባለስልጣን መመስከራቸውን ኮኖሊ ጠቁመዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ባለሥልጣኖች ሆንግ ኮንግ ውስጥ የሚካሄደውን ማቆሚያ አልባ ተቃውሞ ሰብአዊ ያሉትን መፍትሄ እንዲገኝለት ደግሞ ጠይቀዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ በፎክስ የንግድ መረብ በተደረገላቸው ቃለ መጠይቅ ሲናገሩ ተቃዋሚዎቹ ቻይና የገባችውን ቃል እንድታከብር እየጠየቁ ነው ብለዋል። በአውሮፓ የዘመን አቆጣጠር በ1984 ዓ ም ቻይናና እንግሊዝ በህብረት ያወጡት አዋጅና ቻይና ሆንግ ኮንግን በአውሮፓ የዘመን አቆጣጠር በ1997 ዓ ም ከእንግሊዝ አገዛዝ ከተረከበቻት በኋላ አንድ ሀገር ሁለት የአስተዳደር ስርዓቶች የሚለውን ስምምነት እንድታከብር ነው የሚጠይቁት ብለዋል ፖምፔዮ።
በመጨረሻም በዩናይትድ ስቴትስ በመጪው ዓመት በሚካሄደው ፕሬዚዳንታዊ ምርጫ ፕሬዚደንት ትራምፕን ለማሸነፍ የምርጫ ዘመቻ በማካሄድ ላይ ያሉት 12 ዲሞክራት ተወዳዳሪዎች ትላንት ማታ የሞቀ ክርክር አካሂደዋል። የህዝብ ተወካዮች ምክር ቤት ዲሞክራት አባላት በፕሬዚደንቱ ላይ የምክር ቤት ክስ ለመመስረት የሚያስችል በደል ፈጽመው እንደሆነ ለማጣራት እየሞከሩ መሆናቸው ይታወቃል። ሁሉም ዲሞክራት ተወዳዳሪዎች ለአራት ሳምንታት ያህል በመካሄድ ላይ ያለውን የክስ ምርመራ ይደግፋሉ። ትራምፕ ዲሞክራቶች በሚበዙበት የተወካዮች ምክር ቤት መከሰስ አለባቸው የሚሉበትን ምክንያት በቴሌቪዥን ሲታይ በነበረው ክርክራቸው ዘርዝረዋል። በውድድሩ እየመሩ ያሉት የቀድሞ ምክትል ፕሬዚደንት ጆ ባይደን እኚህ ፕሬዚደንት በታሪካችን ታይቶ በማይታወቅ መልኩ ሙሰኛ ናቸው ብለዋል። በክርክሩ የተሳተፉት ተወዳዳሪዎች ሁሉ አስተጋብተውታል። በምርጫው ዘመቻ ብዙ ድምፅ እያገኙ ያሉት ሌላዋ ተወዳዳሪ የማሳቹሴትስ ተወካይ ሴኔተር ኤሊዛቤት ዎረን ዶናልድ ትራምፕ ሕግን ጥሰዋል፣ ማንም ከሕግ በላይ ሊሆን አይችልም፣ መከሰስ አለባቸው ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5/2012 ዓመተ ምህረት ምሽት ፕሮግራም ነው። ፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታዳምጡን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን።
የሱዳን የሽግግር ሉዓላዊ ምክር ቤት በሀገሪቱ ታሪክ የመጀመሪያዋን ሴት ኔማት አብደላ መሐመድን የጠቅላይ ፍርድ ቤት ዋና ዳኛ አድርጎ ሾሟል።
ይሄ የቀደመው አገዛዝ ይከተላቸው ከነበሩት ፖሊሲዎች ጋር ሲተያይ ከፍተኛ የሆነው የለውጥ እርምጃ ነው። ሴት ባለሙያዎችና መሪዎች እንዲህ ያሉ እጅግ ከፍ ያሉና ተጽዕኖ ለመፍጠር የሚያስችሉ የስልጣን ቦታዎች እንዲይዙ የተደረገበት እርምጃ ነውና።
የካርቱም ዩኒቨርሲቲ የፖለቲካ ሳይንስ መምህር ሐጅ ሐማድ ከተናገሩት የተቀነጨበ ነው። በምሽቱ ዘገባ ይዘናል።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም፣ ከተዋሃዱም ኢህአደግን ከማፍረስ አልፎ ሀገርን ያፈርሳል ብሏል የህወሓት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሂድ የነበረውን ስብሰባ ትናንት ሲያጠናቅቅ ባወጣው መግለጫ። የኢህአደግ ጽህፈት ቤት በበኩሉ ውህደት ሀገራዊ አንድነትን የሚፈጥር መሆኑን ያካሄድኩት ጥናት አሳይቷል ብሏል። ሙሉጌታ አጽባሃ ዝርዝሩን ይዟል።
የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ከመስከረም 26 እስከ ጥቅምት 2 2012 ዓ.ም ምረት ለሰባት ተከታታይ ቀናት ያካሄደው ስብሰባ አስመልክቶ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ በ2011 ዓ.ም ምረት በልማት መልካም አስተዳደር ድርጅታዊና ፖለቲካዊ ጉዳዮች አስመልክቶ በተጨማሪም የአዲስ የፖለቲካ መድረክ ብሎ የሰየመው ሂደት የትግራይ ህዝብ ህልውናና ደህንነት ትኩረት በማድረግ በዝርዝር መገምገሙ አስታውቋል። መግለጫው እንደሚያመለክተው በ2012 ስለሚፈጸመው ልማታዊና ፖለቲካዊ ስራዎችም አጽድቋል። ኮሚቴው በመግለጫው ባለፈው ዓመት በትግራይ በመልካም አስተዳደርና ልማት ትኩረት ማድረጉን አስታውቋል። ሁሉንም ነገር ትተው ወደ ጥፋት ለገቡና እኛም ወደ እነሱ ጎትተው ሊያስገቡን ጥረት ባደረጉት ባሏቸው ሳንደናገር በስራ ላይ ቆይተናል ብሏል። በትግራይ በመልካም አስተዳደር ያለው ችግር ሰፊ ነው ያለው የኮሚቴው መግለጫ በዚህ ዓመት እነዚህ ችግሮች ለመፍታት በጽናት እንሰራለን ብሏል። ባለፈው ዓመት የትግራይ ህዝብ ሰላምና ህወሓት ለማንበርከክ ከሁሉም አቅጣጫ ያጋጠመው ፈተና ቀላል አልነበረም ያለው መግለጫው በቅን መንገድና ፍትሐዊ ትግል ተመርተን ባካሄድነው ትግል ተከላክለን ወደፊት እየተጓዝነን ብሏል። በቀጣይ ሁኔታው እየከበደና እየባሰ የሚሄድ በመሆኑ በዚህም የትግራይ ህዝብ ትግሉ አጠናክሮ ሊቀጥል ይገባል ብሏል። የትግራይ ህዝብ ደህንነትና ህልውና ለማረጋገጥ በሚደረግ ትግል ህወሓት በክልሉ ውስጥ ከሚገኙ የፖለቲካ ፓርቲዎችና የሲቪክ ማህበራት ጋር የተለየ ትኩረት ሰጥቶ እንደሚሰራ አረጋግቷል። ኮሚቴው በስፋት ከገመገማቸው ጉዳዮች የሀገሪቱ ወቅታዊ ሁኔታ መሆኑን መግለጫው አስታውቋል። በአሁኑ ጊዜ የሀገሪቱ ችግሮች እየባሱ በመሄዳቸው ሀገር ወደ መበተን ደረጃ እየደረሰ ነው ሲል ገልጿል። ወደ ባሰ ችግር እየከተተ ካሉ ጉዳይ አንዱ ውህድ ፓርቲ የመመስረት እንቅስቃሴ ነው ብሏል የህወሓት መግለጫ። ውህድ ፓርቲ የሚፈጸመው ሁሉንም ጥያቄዎች ማለትም መስመር፣ ፕሮግራም፣ ስትራቴጂ የሚያጣምር አንድ አመለካከትና እምነት በሁሉም ድርጅቶች መፈጠር ሲችል ብቻ ነው ብሏል የኮሚቴው መግለጫ። በአሁኑ ጊዜ አንድ ላይ ሊሆኑ የማይችሉ እሳትና ጭድ የተሸከመው ያለውን ኢህአዴግ እንኳን ውህድ ፓርቲ ሊሆን እንደ ግንባር ሆኖ መቀጠል የማይችል የተበተነ ድርጅት ነው ብሏል። በእንደዚህ ሁኔታ ላይ ውህደት መፍጠር ድርጅቱ ከመበተን አልፎ ሀገር የሚበትን ነው ብሏል የህወሓት ማዕከላዊ ኮሚቴ መግለጫ። በአሁኑ ጊዜ የቅርጽ ውህደት ሳይሆን በይዘትም ሆነ ፕሮግራም በመሰረቱ የተለወጠ አዲስ ፓርቲ ለመመስረት ነው ጥረት እየተደረገ ያለው። ይህ ሲሆን ደግሞ ኢህአዴግ በያዘው ፕሮግራም መሰረት የኢትዮጵያ ህዝብ የሰጥ ሀገር የመምራት ስልጣን ይቋረጣል ብሏል። ሀገር እንዲመራ ኃላፊነት ያልተሰጠው አዲስ ፓርቲ ይመሰረታል ማለት ነው ብለዋል መግለጫው። ይህም ስልጣን ሊይዝ አይችልም፣ ምክንያቱም ህገወጥ ፓርቲ እንዲሆን ስለሚያደርገው ሲል ገልጿል። ስለዚህ ኢህአዴግ በግንባር ተደራጅቶ ችግሮቹን በትግል እየፈታ ሀገር ሊመራ ይገባል ሲል ማዕከላዊ ኮሚቴው አስታውቋል። ህወሓት በእንደዚህ ያለ ሀገር የሚበትን ስህተት ውስጥ መግባት አልፈልግም ሲል ገልጿል። የህገ መንግስትና ህብረ ብሔራዊ ፌደራላዊ ስርዓት ሚሸረሽር ጥሰት ማየት ተለምዷል ያለው ኮሚቴው በአሁኑ ጊዜ የትምክህት ኃይሎች ያላቸውን በአመለካከትና በተግባራዊ እንቅስቃሴ ሀገር ያመሱ ነው ብሏል። የሰላም እጦት እየሰፋ መንግስት የማይመራውና የማይቆጣጠረው ቦታዎች እየተፈጠረ ነው በማለት ገልጿል። ይህም አልፎ ከፍተኛ ወታደራዊና የአማራ ክልል አመራሮችን እስከ መግደል የሄደ ተግባር ተፈጽሟል። ይህም ግድያ በአግባቡ ተጣርቶ ለህዝብ ግልጽ ማድረግ ያልተቻለበት ሁኔታ ነው ያለው ብሏል። ኢኮኖሚ የተዳከመ ልማት የሚመራው የሚደግፈው አጥቶ ልማታዊ አቅሞችም እየመከነ የሥራ እጦት እየተባባሰ የዋጋ ንረትም ሰማይ ተሰቅሏል ሲል ገልጿል። የትምክህት ኃይል ፌደራላዊና ህገ መንግስታዊ ስርዓት በማፍረስ አዳዊ ስርዓት ለመመለስ እየሰራ ነው ያለው መግለጫው ይህ ኃይል በውስጡ ያለው ጸረ ህዝብ ተግባር ከመፍታት ይልቅ የሁሉ ችግር ሶስተኛ ወገን ነው የሚል የቆየ ዘፈን እየተሰማ ነው ብሏል። የትግራይ ህዝብና የአማራ ህዝቦች በጋራ ትግል ትምክህት አሸንፏል። ለቀጣይም ሁለቱም ህዝቦች አጋጭተው መኖር የሚፈልጉ ኃላፊነታቸውን ትተው ይህን በመፈጸም የተጠመዱ ኃይሎች በተደራጀ መንገድ መታገል ይገባል ብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ፌደራላዊ ስርዓት ለማዳን ሊታገሉ ይገባልም ብሏል። የፌደራል መከላከያ ሰራዊትም ህገ መንግስታዊ ስርዓቱ ለመጠበቅና የህዝብ ሰላምና ደህንነት በመጠበቅ ዙሪያ እንዲሁም ሀገር ከጥፋት ለማዳን በሚያደርገው ጥረት የትግራይ ህዝብና ህወሓት እንደሚደግፉት አስታውቋል። ስድስተኛው ሀገራዊና ክልላዊ ምርጫ በዚህ አመት በህገ መንግስቱ መሰረት የግድ መካሄድ አለበትም ብሏል። ለምርጫው የሚደረግ ዝግጅት ግን እየተደረገ አይደለምም ብሏል። ለኤርትራ ህዝብም ባስተላለፈው መልእክት የትግራይና የኤርትራ ህዝቦች ለጋራ መብት ጥቅም በጋራ የታገሉ ወንድም ህዝቦች ናቸው ብሏል። ባለፈው አመት የተጀመረው የሰላም ተስፋ በዚህ አመት ተጠናክሮ መቀጠል ይገባል ያለው መግለጫው ህወሓትና የትግራይ ህዝብም ይህ ሰላም እንዲጠናከር ከነሱ የሚጠበቀው እንደሚፈጽሙ መግለጫው አስታውቋል። በኢህአዴግ ውህደት አስመልክቶ ያነጋገርናቸው በጽህፈት ቤቱም በዲሞክራሲ ግንባታ የጥናትና ምርምር ዘርፍ አስተባባሪ ዶክተር ተመስገን ብሩቃም ኢህአዴግ ከተዋሃደ የተደራጀ አቅም ይፈጥራል፣ ሀገርም ወደ አንድነት ያመጣል ሲሉ ተናግሯል።
ጥናት ውጤት የሚያሳየው የመግለጫው ተቃራኒ ነው። ውህደት ውስጥ ዋናው ዛሬ ጋር ሳይሆን የተጀመረው በፊት ከሰባተኛ ድርጅታዊ ጉባኤ ጀምሮ ሲታይበት ነበረ ነው። ስለዚህ ሀገርን የአንድ አስተሳሰብ እንዲኖር፣ የተሻለ አመራር እንዲኖር፣ ወጥ አስተሳሰብ እንዲኖር እና የአስተሳሰቦቹ ተግባራዊ እንዲሆኑ ያደርግ እንደሆነ እንጂ እንደመበተን ምክንያቱ የሀገር አደረጃጀት እና የፓርቲ አደረጃጀት የተለያዩ ነገሮች ናቸው። አሁን ኢትዮጵያ ከደረሰችበት ደረጃ ፓርቲዎቹም እንደዛው ጊዜያቸውን የጨረሱ በመሆናቸው እንደ ግንባር ወደፊት አንድ ቢሆኑ ወይም ውህድ ቢሆኑ ሀገራዊ አቅም ይኖራቸዋል። ስለዚህ የተሻለ ግንኙነትን ለመፍጠር የሚያገለግሉ ይሆናሉ።
በአሁኑ ጊዜ በተለይ አጋር ድርጅቶች እየተባለ ልዩነት መፍጠር የማይቻልበት ሁኔታ ስላለ ውህድ ፓርቲ አስፈላጊነቱ ከፍተኛ ነው በማለት ተናግሯል። በመከላከያ ሰራዊት ከፍተኛ አመራሮች ላይና በአማራ ክልል አመራሮች የተፈጸመው ግድያ ምርመራ አስመልክቶ ካሁን በፊት የፌዴራል ፖሊስ ኮሚሽን ለቪኦኤ እንደገለጸው ምርመራው እየተካሄደ መሆኑንና በቀጣይም ለሕዝብ ይፋ እንደሚደረግ አስታውቆ ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። በሌላ በኩል ግን በህወሓት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥላሁን በሰጡት ምላሽ ተናግረዋል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩና የነበረው ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአዴግን የውህደት እንቅስቃሴ አስመልክቶ በመግለጫው የሰፈረውን ለአመታት ሲያንጸባርቀው ከነበረው አቋም የተለየ ነው ብለዋል አቶ ንጉሱ። አቶ ንጉሱ ጥላሁንን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የትናንቱ የህወሓት ማዕከላዊ ኮሚቴ መግለጫና በፌዴራል መንግስቱም የተሰጠው ምላሽ የቀጠሉ ልዩነቶች፣ የተደፋፈኑ እውነታዎች ዳግም አደባባይ የወጡበት ነው። ህወሓት ባወጣው በዚሁ መግለጫ የፌዴራል መንግስቱን በከፍተኛ ሁኔታ ተችቷል። ከጊዜ ወደ ጊዜ ችግሮች እየተበራከቱ ጥፋት በጥፋት ላይ እየተደራረበ መጥቷል ይላል ይሄው የህወሓት መግለጫ። የጥፋቱ ስፋትና መጠን በየቀኑ እየጨመረም ወደ ከፍተኛ አገር የመበተን ደረጃ እየደረሰ ነው ብሏል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሐሳቦችን አጣጥለዋል። ከለውጡ በፊት በነበሩት ዓመታት ኢትዮጵያ በመፍረስ አፋፍ ላይ እንደነበረች አቶ ንጉሱ አስታውሰዋል። አሁን ያለው የኢትዮጵያ አመራር የተረከበውም ችግር ነው በማለት የነበሩ ሁኔታዎችን አብራርተዋል። በዚህ የለውጥ ሂደት ከፍተኛ ስኬቶች መመዝገባቸውን ችግሮችም መኖራቸውን አስተውሰዋል። ከነዚህ ችግሮች አንዳንዶቹ ደግሞ ካለፉት 210 አመታት የቀጠሉ በሽታዎች መሆናቸውን የገለጹት ያለፉት 210 አመታት ውጤቶች የሆኑት የጥላቻ፣ የቂም በቀል፣ የቁርሾ፣ የመለያየት፣ የመከፋፈልና የሴራ ጠባሳዎች በቀላሉ የሚለቁ አይደሉም በማለት ነው ያብራሩት። እናም ለውጡ በአንድ በኩል እነዚህን የማስተካከል በሌላ በኩል ደግሞ ህብረተሰቡ የሚጠይቃቸውን የመልካም አስተዳደር፣ የዲሞክራሲና የሰብአዊ መብት ጥያቄዎች የመመለስ ስራ መሸከሙን አስተውሰዋል። የትናንቱ የህዋት መግለጫ ግን ከዚህ የለውጥ ሂደት በተጻራሪ የቆሙ ወገኖችን አቋም ያንጸባረቀ ነው ባይናቸው አቶ ንጉሱ።
ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድነው? እቺ ሀገር አሁን ፈተናዎች እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም። ለህዝቦች አንድነት፣ ለሀገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ህብረተሰብ አይወክልም፣ የህዝብ ፍላጎት እያፈነ ነው፣ ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይሄ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናውቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው፣ አገር እያጠፋ እንደሆነ፣ አህዳዊ እንደሆነ፣ የፌዴራል ስርዓት እንዳፈረሰ በአንድ ጎን ያነሳል። በሌላ ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል ድረሱልኝ ብሎ ጥሪ ያስተላልፋል።
የህዋት ማዕከላዊ ኮሚቴ መግለጫ ከተከሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌዴራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌዴራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቅርቧል። አቶ ንጉሱ ግን ሊተች የሚገባው ከለውጡ በፊት የነበረው ፌዴራሊዝም እንደሆነ ነው ያብራሩት።
ከለውጡ በፊት የነበረው የስም ፌዴራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት? አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዝዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህወሓትም ቢሆን እንደ ህወሓት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል፣ አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ ነገር ግን ስሙ ፌዴራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በሞግዚት ሊያስተዳድራቸው አይችልም፣ አይደለምም። በሴራ የሚከፋፈላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይህንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆኖ የመግዛት ሁኔታ ይቁም ነው። ይሄ ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ፣ እንቅፋቶች ቢቀመጡለት፣ እሾሆች ቢተከሉለት የማይጠበቃል።
በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህወሓት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙሉጌታ አጽባሃን መቀሌ ላይ፣ እስክንድር ፍሬውን አዲስ አበባ ላይ ለዘገባዎቻቸው አመሰግናለሁ። የትንታኔው መጽሔት ይቀጥላል።
የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ዞን የክልልነት ጥያቄ ለመመለስ ይከናወናል ተብሎ የነበረውን የሕዝበ ውሳኔ ድምፅ መስጫ ቀን ማስተላለፉን፣ የምርጫ አስፈጻሚዎችንም ቁጥር መቀነሱን አስታውቋል። የሕዝበ ውሳኔው ሂደት ሁሉን የሚያካትት ነፃና ፍትሐዊ እንዲሆንም በሁሉም ዘንድ ስምምነት እንዳለ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል።
ቦርዱ ትናንት ምሽት ባወጣው መግለጫ ይፋ እንዳደረገው የሲዳማ ክልልነት ጥያቄ ሕዝበ ውሳኔ አፈጻጸም ሂደት ቀደም ሲል በተያዘው እቅድ መሠረት ሊከናወን አልቻለም። ህዳር 3 ቀን ይካሄዳል ተብሎ የነበረው ሕዝበ ውሳኔ በ7 ቀን ወደ ኋላ ተገፍቶ ህዳር 10 ቀን እንደሚካሄድ መግለጫው ይናገራል። ለዚህ መዘግየት ዋና ምክንያቶች ሁለት እንደሆኑ የሚናገሩት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዘርዘር ያለ ማብራሪያም ለቪኦኤ ሰጥተዋል።
አንደኛው ሕዝበ ውሳኔውን የሚያስፈጽሙ ሰዎችን ምልመላ ስናካሄድ በምልመላ ሂደት ወቅት የተሰጠነው ጊዜና ያመለከቱ ሰዎች ቁጥር መመጣጠን ስላልቻለ ተጨማሪ ጊዜ ፈልጓል። እሱ አንደኛው ነው። ከዛ በተጨማሪ ደግሞ የተወሰነ ጊዜ ገደብ ያስቀመጥልናቸው ለቦርዱ ገቢ ይደረጋሉ ብለን ያሰብናቸው ከሌሎች አካላት ለምሳሌ ከደቡብ ክልል ምክር ቤት የሚመጡ አንድ ሁለት አስተዳደራዊ ማዕቀፎችና የህግ ማዕቀፎች ቢወጡ ብለን እኛ የጠየቅናቸው ነበሩ። እነሱም ደግሞ በታቀደላቸው ጊዜ ገደብ ውስጥም አልመጡም። ስለዚህ ሁለቱን አንድ ላይ ስናየው የተወሰኑ ቀናት ተጨማሪ ቀናት ያስፈልጋሉ ብለን ስላመን ማለት ነው። 7 ቀን ልዩነት አሳይቷል። መጀመሪያ ቀን ህዳር 3 ነበር፣ በህዳር 10 ይካሄዳል።
ወይዘሪት ሶሊያና እንደሚሉት ከሆነ የቀሩት ተግባራት ተጠናቀው በሚመጣው ህዳር 10 ቀን 2012 ዓ.ም ህዝበ ውሳኔው እንዲሰጥ ለማስቻል በቦርዱ በኩል በቁርጠኝነት እየተሰራ ነው ብለዋል።
እንግዲህ ዝግጅቶቹ ሁለት ናቸው። አንደኛው በእኛ በኩል የሚደረገው ቴክኒካል ነገሩ ነው። ይሄ የህትመቱ፣ የምልመላው፣ የስልጠናው የመሳሰሉት ጉዳይ ከእነሱ በኩል እንግዲህ አንድ መዘግየት ብቻ የታየበት ብለን የምናስበው እና ተጨማሪ ቀናት የፈለግ ነው የአስፈጻሚዎች ምልመላን አስመልክቶ ነው። እሱንም ደግሞ ቁጥሩን አይተን ያደረግናቸውን ለውጦች አሳውቀናል። ከዚህ ፊት ካቀድነው ቁጥሩን ቀንሰነዋል። ከዛ በተጨማሪ ደግሞ ከተለያዩ አካላት ጋር በትብብር የምልመላውን ሂደት ለማፋጠን እንሰራለን ብለን አስበናል እና ሂደቱን በደንብ ያፋጥኑላል ብለን እናስባለን። በእኛ በኩል ያለው ሌላኛው እንግዲህ የህትመቱ፣ የቅጾች ማዘጋጀቱ የመሳሰሉት ነገሮች በጣም በዝርዝር ፕሮጀክቱን በሚመሩት በኩል የተሰራበት ነው። በሱ በኩል ስጋት አይኖረንም ብለን ነው የምንገምተው። ሌላኛው ደግሞ ከሌሎች አካላት የሚመጡ ብለን የምንጠብቃቸው ናቸው። የጊዜ ገደባቸው ያለፈባቸው እነሱም ደግሞ እስከዛ ጊዜ ደስ ተሟልቶ ይቀርባሉ ብለን እናስባለን። መደረግ ይችላል ብለን ነው የምናምነው። እንዲደረግም በጣም እንፈልጋለን ቁርጠኛ።
ግን የአስፈጻሚዎች ቁጥር መቀነስ በምርጫው ሂደት ላይ ያለውን የጥራት እና የሚጠበቀው ታማኝነት ላይ ተጽዕኖ ያሳድራል የሚል ጥርጣሬ የላቸው?
ያሰብነው ምንድን ነው፣ መጀመሪያ ለምሳሌ ምርጫ አስፈጻሚዎችን በአንድ ምርጫ ጣቢያ 5 የምርጫ አስፈጻሚ ቢኖር የሚል ነው። እንግዲህ ያኔ የተካልኩሌት የተደረገበት መንገድ ምንድን ነበረ? በትልልቆቹም በብሔራዊ ምርጫ በመሳሰሉት 5 ሰው ነው የሚኖረው እና የእሱ መኖር ደግሞ የሰዎቹ ላይ አስፈጻሚዎቹ ላይ የሚኖረውን የስራ ጫና ለመቀነስ እንደገና የድምጽ ሰጪዎቹን ቁጥር ብዙ በሚሆንበት ወቅት ለማስተባበር እንዲመች የመሳሰሉት ነገሮች ነው የነበረው እና በዛ ስታንዳርድ ነበር የያዝ ነው መጀመሪያ ስንይዘው። አሁን ግን ወደ ለምሳሌ ቁጥሩ 3 ስንቀንስ ምናልባት ሊጨምር የሚችለው የምርጫው ጥራት ላይ ሰው ምናልባት አስፈጻሚዎቹ ላይ የስራ ጫና ሊኖርባቸው የማስተባበር የመሳሰለተውን ጫና ሊኖርባቸው ይችላል እንጂ በዛ ላይም ደግሞ የምርጫው አይነት ከዚህ ፊት እንደ ብሔራዊ ምርጫ የመሳሰሉት በጣም ኮምፕሊኬትድ የሚያልሆነ ስለሆነ እና ምርጫዎቹ አንደኛው ወይም ሌላኛው አይነት ነገር ስለሚሆን ያን ያህል የሰው ኃይልን ባናሰማራ የአስፈጻሚዎቹ ላይ የሚኖረውን ጫና ያን ያህል ከባድ አያደርገውም በሚል ነው። ተግባራዊ ከመሆኑም አንጻር ነው ያሰብነው።
ባለፉት ሰሞኖች እና አሁንም ስለሚሰማው ከሆነ በዚህ የህዝበ ውሳኔ ላይ የሚሳተፈው ሰው ሙሉ በሙሉ የሲዳማ መሆን አለበት፣ ሲዳማ ተብሎ የሚታወቀው ብሔር ብሔረሰብ አባል መሆን አለበት፣ ሌላ ሰው ሊሆን አይችልም የሚል ነገር አለ። እንዴት ነው በእናንተ በኩል ይሄ እንዴት ነው የሚታየው?
በእኛ በኩል እንግዲህ ውይይቶች የተለያዩ ጉዳዮች ላይ ዋና ዋና መሰረታዊ በሚባሉት ጉዳዮች ላይ ውይይቶች እናደርጋለን። የጠየቀን የደቡብ ክልል ምክር ቤት ነው ይህን እንድናስፈጽምለት። ያው ስናስፈጽም እኛ ደግሞ የራሳችን የሆኑ መርሆዎች አሉን አይደለ? ምርጫ ሁሉንም አካታች መሆን አለበት፣ ፍትሃዊ መሆን አለበት፣ ለሁሉም አካላት በቂ መረጃ ሊኖራቸው ይገባል። በዛ ላይ ደግሞ ድምጽ የሚሰጡት የሚመለከታቸው ጉዳዩ የሚመለከታቸው አካላት ሁላ ድምጻቸው ሊሰማ ይገባል በሂደት ውስጥ በሚሉ መሰረታዊ ጉዳዮች ላይ በዛ ላይ መሰረት አድርጎ ነው ምርጫ ቦርድ ማንኛውን ምርጫ የሚያስፈጽመው ህዝብ ውሳኔም ሆነ ሌሎችን ምርጫዎች። እነዚህ መርሆች መሰረት አድርገን እንደምናስፈጽም በዞኑና ለክልሉ አመራር አካላት ተናግረናል። ለነሱም ደግሞ በዚህ ጉዳይ ላይ ተስማምተዋልና በዛ ስምምነት መሰረት ውይይት ተደርጎ ከዞኑም ከክልሉም አመራር አካላት ጋር ውይይት ተደርጎ በሲዳማ ዞን ውስጥ የሚኖሩ ማንኛውም ለመምረጥ እድሜው የደረሰና ሌሎች መስፈርቶችን የነዋሪነት የመሳሰሉት የሚባሉ ምርጫ ሕጉ መሰረት ያሉ መስፈርቶችን የሚያሟላ ሰው እንዲሳተፍ ነው የተወሰነው። በክልሉም በዞኑም በኩል መስማማት አለ በዚህ ጉዳይ ላይ። ይሄ መስማማት ደግሞ ከመኖሩም በተጨማሪ በውይይቱን ስናደርግ ያልነው ምንድን ነበረ? እነዚህ መስፈርቶች እንዳለ የምርጫ ሕጉ ላይ የተቀመጡ መስፈርቶች ናቸው። የምንጠቀማቸው መስፈርቶችም ሕጋዊ በማንኛውም ምርጫ ሲካሄድ መደረግ የሚገባቸው ነገሮች የሚሉትን ነገሮች አድርገን ነው የምንጠቀመው። ቅድም እንዳልኩት መርሆቹ ግን ሁሉንም የሚያካትት በእኩልነት ለሁሉ ፍትሐዊ የሆነ በውሳኔው ደግሞ አፌክት የሚደረጉ ማለት ውሳኔው በመፈጸሙ የሚደረገው የምርጫ አይነት ተጽዕኖ የሚያድርባቸውን የሚያካትት አድርገን ነው ብለን ያሰብነው። በሁሉም አመራሮች በኩል በዚህ በኩል ያለመስማማት የለም።
የቦርዱ መግለጫ እንደሚዘረዝረው 5500 የሚሆኑት የምርጫ አስፈጻሚዎች የሚመለመሉት ከአዲስ አበባና ከአካባቢዋ እንዲሆን ተወስነዋል። ይኸው መግለጫ አክሎ እንዳለው ሕዝበ ውሳኔ የሚካሄድባቸው ቀበሌዎች ዝርዝር ከክልሉ ምክር ቤት ወደ ቦርዱ አልደረሱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች መንግሥት ሰላምና ጸጥታን ለማረጋገጥ ልዩ ትኩረት ሰጥቶ እንደሚሠራ ምክትል ፕሬዚደንቱ አቶ ርስቱ ይርዳው ለክልሉ ምክር ቤት ጉባኤ ዛሬ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄለን ደበበ በንግግራቸው ጠቅላይ ሚኒስትር አብይ አህመድ የ2019 የሰላም ኖብል ተሸላሚ በመሆናቸው ምክር ቤቱ የተሰማውን ደስታ ገልጠው ዘላቂ ሰላም ለማረጋገጥ በሚደረገው በማንኛውም ሂደት ውስጥ የበኩሉን አስተዋጽኦ ምክር ቤቱ ለማበረከት ዝግጁ መሆኑን ተናግሯል። የዚህ ባለቤቶችም እኛው ስለሆንን ለአፍታ ባለመዘንጋት በአሁኑ ሰዓት በአገሪቱና በክልሉ ደረጃ የታየውን አንጻራዊ ነው ያሉትን ሰላም ዘላቂ ማድረግ አለብንም ብሏል። ተጀምረው የሀገራዊ ለውጥ እንቅስቃሴ ባለፈው አንድ ዓመት ተኩል ውስጥ የተለያዩ ፈተናዎች ቢያጋጥሙትም አዳዲስ ተስፋዎችና መልካም ውጤቶች የታየበት እንደነበረም ተናግሯል። መንግስት በዲሞክራሲ ስርዓት ግንባታ ውስጥ ያሳየው ቁርጠኝነት የሚበረታታ መሆኑን ገልጠው ዜጎች ሀሳባቸውን በነጻነት እንዲገልጡ፣ የተለያዩ የፖለቲካ አቋሞች እንዲደመጡ ለማስቻል የተደረገው ጥረት የሀገራችን መጪው እድል ብሩህ መሆኑና በዓለም አደባባይ እንዲጎላ ያስቻለም ነበር ብሏል።
ጫምር ኃላፊነትና ሰላምን በግልም በቡድንም ከየትኛውም አይነት ተጽዕኖ ተላቀን የሚያጋጥሙንን የሀሳብ ልዩነቶች በክርክርና በውይይት የመፍታት ልምምዶችን በማጠናከር ህዝቡ የጣለብንን አደራ እንድንወጣ
በያዝነው በጀት ዓመትም ብሔራዊ ምርጫና የህዝብና የቤት ቆጠራ የመሳሰሉ ትልቅ አገራዊ ተግባራት እንደሚካሄዱ ገልጠው ምርጫውን ለማሳካት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ ባለመሆኑ ህዝብና የምክር ቤት አባላት የበኩላቸውን ሚና እንዲወጡ አሳስበዋል። ከንግግራቸው መልስ በቀረበው የምክር ቤቱ ዓመታዊ የእቅድ አፈጻጸም ሪፖርት ተከትሎ ከአባላት የተሰነዘረው አስተያየት የደቡብ ክልል ምክር ቤት በ2011 ዓመተ ምህረት ኃላፊነቱን አለመወጣቱና ለጸረ ዲሞክራሲያዊ እንቅስቃሴዎች እድል ሲሰጥ ማሳለፉን ነው የምክር ቤቱ አባል ወይዘሮ ዓለም ፀሐይ ላይ ስትናገሩት
ያወጣናቸው የምክር ቤት ደንቦች በራሳቸው የጸረ ዲሞክራሲ መሳሪያ እየሆኑ ያሉ ይመስለኛል። በተለይ የአባላት ስነ ምግባር ደንብ መመሪያዎች ሰፋ አድርጎ ምክር ቤቱ ሊመክርበት የሚገቡ ነገሮች ላይ አጀንዳ ሊሆን ይገባል የሚላቸው ነገሮች ላይ የጸረ ዲሞክራሲ መሳሪያ ሆኖ የማገልገል ሁኔታ ይታያልና እዚህ ላይ እንዴት ነው በስራ አስፈጻሚ የሚያያችሁ?
አመቱን ሙሉ ምክር ቤቱ በጫና ስር ማሳለፍም የተገለጠ ሲሆን የተሰጠውን ክብርና ሉዓላዊ ስልጣንም መጠቀም ያልቻለ ምክር ቤት ነው ተብሏል። ምክር ቤቱ በክልሉ ተነስተው በዞንና በወረዳ ምክር ቤቶች መተማመን ተደርሶባቸው ለምክር ቤት የቀረቡ የመዋቅር ጥያቄዎች ላይም አሁን ዝምታ መምረጡ ተገቢ አለመሆኑንም አባላቶች ተችተዋል። ምክር ቤቱ ጠንካራ ቢሆን ኖሮ አመቱን ሙሉ አንድ ጊዜ ብቻ ጉባኤ ባላካሄድ ነበር ያሉት ደግሞ የምክር ቤቱ አባል አቶ ሰላሙ ሶላሞ ናቸው።
ጉባኤ ባለማካሄዱ ምክንያት የአንድ ዓመት አፈጻጸም አሁን እየገመገምን ነው። ብዙ ችግር በምንፈታ ደረጃ አይደለም አሁን ያለ ነው። ኢንፋክት በደረስንበት ደረጃ አስገዳጅ ነገሮች መኖር አለባቸው። ወደፊት እንደዚህ ቶሎ ቤት መደረግ የለበት። ምክር ቤቱ አስፈጻሚውን ማስገደድ አለበት። ገንዘብ ከልክሏል፣ መኪና ከልክሏል፣ ፋርኒቸር የለንም፣ ምን የለንም፣ ስራ መስራት አልቻልንም ነው። ይሄም አስፈጻሚው ምክር ቤት እንዳናካሄድ ለምን አደረገ? ተጠያቂ መሆን ያለበት አስፈጻሚ ነው።
በክልሉ የተለያዩ አካባቢዎች ግጭቶችን ፈጥረው ለበርካቶች መፈናቀልና ሞት ምክንያት የሆኑ ግለሰቦችና ቡድኖች ላይ ህጋዊ እርምጃ አለመውሰዱን ገልጠው ትኩረት አለመሰጠቱንም የሚያሳይ ነው ብሏል። ከሰዓት በኋላ በነበረው መርሃ ግብርም የክልሉ መንግስት የ2011 ዓ.ም ዓመታዊ እቅድ አፈጻጸም ሪፖርት ለህዝብ እንደራሴዎች ቀርቧል። ለክልሉ ምክር ቤት ሪፖርት ሲያቀርቡ የመጀመሪያቸው የሆኑት አዲሱ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ባለ 142 ገጽ ሪፖርታቸውን ሲያቀርቡ የክልሉን ሰላምና ጸጥታ ጉዳይ የመጀመሪያው ትኩረት አድርገዋል። ግጭቶችን ለማስቆምና ለማርገብ የጸጥታ ኃይሎችን በማቀናጀት መስራት ተችሏልም ብሏል። ይሁን እንጂ ግጭቱ ከቁጥር ውጪ የሆነባቸው አካባቢዎች ለበርካታ ዜጎች ህይወት ማለፍ፣ ለመፈናቀልና ለንብረት ውድመት እንዲሁም ለማህበራዊ ለምጣኔ ሀብታውና ለሰኔ ልቦና ቀውስ ተዳርጓል ነው ያሉትም።
በግጭቱ ምክንያት የተቋረጠው ማህበራዊና ኢኮኖሚያዊ እንቅስቃሴዎች፣ መደበኛ የመንግስት ስራዎች እንዲጀመሩ የተደረገ ሲሆን በህገወጥ ተግባራት የተሳተፉ በርካታ ሰዎች በህጉ ቁጥጥር ስር በመዋል በቀሪዎቹ ላይም ክትትል እየተደረገ ይገኛል።
ነገር ግን የሞቱ የተፈናቀሉና የወደመውን ንብረት መጠን በቁጥር በሪፖርታቸው አልገለጡም። ክልሉ በልዩ ጊዜያዊ ወታደራዊ እዝ እየተመራ መሆኑን ያስታወሱት ምክትል ርዕሰ መስተዳድሩ አገራዊ ለውጥን በውል ባለመገንዘብና ራስን በራስ ከማስተዳደርና ከወሰን ጥያቄዎች ጋር በተያያዙ የተፈጠሩ ግጭቶችን ተቆጣጥሮ ክልሉን ወደ ሰላማዊ እንቅስቃሴ ለመመለስ እየተሰራ መሆኑን አመልክቷል። ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቅለው ወደ ቀያቸው ከተመለሱ የገዴኦ ተወላጆች ውጭ በክልሉ ተፈናቅለው የነበሩ ከ420,000 የተፈናቀሉ ዜጎች ውስጥ ከ286,000 በላይ ዜጎች ወደ ቀያቸው ተመልሷልም ብሏል። ምክትል ርዕሰ መስተዳድሩ የተሾሙት ነሐሴ 24 2011 ዓ.ም ቢሆንም በአመቱ ተፈጽሟል የተባሉ የሁሉንም መስሪያ ቤቶችን ሪፖርት ለምክር ቤቱ አቅርበዋል። በዚህ ወቅት እንዳሉትም አመቱን ሙሉ ባለመረጋጋትና በተለያዩ ቀውሶች ውስጥ ያሳለፈው ክልሉ በአጠቃላይ 9.8% እድገት አስመዝግቧል ነው ያሉትም። ሪፖርታቸውን ተከትሎ የምክር ቤቱ አባላት የተለያዩ ጥያቄዎችን ለምክትል ርዕሰ መስተዳድሩ አቅርበዋል። የሰላምና ጸጥታ ጉዳይ ያልተከፈለ ከ3 ቢሊዮን በላይ የሚሆን የአፈር ማዳበሪያ ውዝፍ ዕዳ፣ የመዋቅር ጥያቄ ከፍተኛ ነው ያሉት የመሰረተ ልማት ጥያቄዎች በተለይም የመብራት መቆራረጥና የመጠጥ ውሃ እጥረት የተመለከቱ ጉዳዮች በስፋት አንስተዋል። የግብርና የጤናና የትምህርት ግብዓቶችም እንደዚሁ የምክር ቤቱ አባላት እንደ ችግር ያነሷቸው መሰረታዊ ጉዳዮች ናቸው። አሁንም ድረስ ያልቆመው የጸጥታና የሰላም ጉዳይ ከመዋቅር ጋር ተያይዞ መነሳቱም እንደሚያሳዝንና መንግስትን በቂ ምላሽ ሊሰጠው እንደሚገባ የምክር ቤቱ አባል የሆኑት ወይዘሮ ህክማ ይረድን አንስተዋል።
ያሳዝናል። ባለፈው ገምግመን በተለያዩ መድረኮች አንስተን እንደዚህ ነገር መፈጠር የለበትም ብለን ወደ 20 ሰው ምናምን ሞተ ሲባል ስሰማ አዘንኩ። ለምን አንድ ሰው ይሞታል? ስለዚህ በዛ ደረጃ እንደ አመራር ሁሉንም አካባቢ ህዝቦች፣ አሁን ለምሳሌ ማረቆ መስቃን አካባቢ ያሉ ጉዳዮች ለምንድን ነው የማይፈቱት? ምንድን ነው ያለው እዛ ጋር ሌሎችም አካባቢ? ስለዚህ የሰላም ግንባታ እሴት ስራ ከሰራዊት ባሻገር ፖሊስ መድረስ ያለበት በኋላ ነው። አሁን ሸካ አካባቢ ላይ ያለው ነገር ለምንድን ነው የማይፈታው? በዚህ ደረጃ ነው እና ስለዚህ መነጋገር ካለብን በሀገር ደረጃም ከአቅም በላይ የሆኑ ነገሮች ካሉ እንደ ሀገር ምንባል በሚገኙ መድረኮች ላይ እነዚህን ሊፈታ የሚችል ሀሳብ አንስተን መወያየትና ቶሎ ሶሉሽን መስጠት ያለብን ይመስለኛል።
ከዚህ ጋር በተያያዘም ቀደም ሲል የክልሉ ምክትል ርዕሰ መስተዳድርና የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ የነበሩት አሁን ደግሞ ተጠባባቂ የሰላምና የጸጥታ ቢሮ ኃላፊ የሆኑት አቶ ኤልያስ ሽኩር የጸጥታ ችግር በመፍጠር ሂደት ውስጥ የመንግስት ባለስልጣናትና የጸጥታ ኃይል አካላት እጃቸው አለበትም ብሏል። መንግስትም ይህንን ለማጣራትና የማስተካከል ስራውን ጀምሯል ሲሉም ተናግሯል። በአጠቃላይ የምክር ቤቱ አባላቶች ያንጸባረቋቸው ሀሳቦች በቅሬታዎች የታጨቀና የአፈጻጸም ችግር መኖሩን በግልጽ ያሳዩ ሲሆን በክልሉ ለመልካም አስተዳደር እጦት ምክንያት እየሆኑ መሆናቸው 4 ቀናት የሚካሄድ ሲሆን በክልሉ መንግስት የአመቱ የትኩረት አቅጣጫዎችና በተለያዩ አጀንዳዎች ላይ ይመክራል። አዳዲስ ሹመት እንደሚሰጥና የክልሉን ዳኞችንም እንደሚያሰናብትም ይጠበቃል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች አሁን ስቱዲዮ ከገባን የደረሰን ሰበር ዜና አለ። በማዕከላዊና በምዕራብ ጎንደር ዞኖች የተፈጠረውን ግጭት ለማረጋጋትና አካባቢውን ወደ ቀደመው ሰላም ለመመለስ የክልሉ መንግስት ለፌዴራል መንግስት ጉዳዩን ጣልቃ ገብቶ እንዲያስተካክል ባቀረበው ጥያቄ መሰረት የፌዴራል የጸጥታ ኃላፊያን ጨምሮ ማንኛውንም ህጋዊ እርምጃ ወስዶ ቀጠናውን በአጭር ጊዜ ውስጥ ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን የአማራ ክልል ደህንነትና የጸጥታ ምክር ቤት ባወጣው መግለጫ አስታወቀ። ዛሬ ማምሻውን የወጣው መግለጫ በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማ እንዲሁም በቅማንት ብሔረሰብ አስተዳደር ማንነትን ሽፋን በማድረግ ባለፉት 5 ዓመታት የዘለቀው የጸጥታ መደፍረስ ለሰው ሕይወትና ለንብረት ጥፋት ምክንያት ሆኖ መቀጠሉ የሚታወስ ነው ይላል። የክልሉ መንግሥት ሕግና ሥርዓትን በተከተለ አኳኋን ለተነሱ የማንነት ጥያቄዎች የቅማንት ብሔረሰብን ጨምሮ ምላሽ መስጠቱን አስታውሷል። ለተነሱት የማንነት ጥያቄዎችና መልሶች ቅሬታ ያቀረበ ኃይል ቡድንና ማኅበረሰብ ሕግና ሥርዓትን በተከተለ መንገድ ሐሳባቸውን፣ ጥያቄያቸውንና ቅሬታቸውን አቅርበው መስተናገድ እየተቻለና ለዚህም በርካታ ዕድሎችና ጊዜም ተሰጥተው እያለ ፍላጎትን በኃይል ለማሳካት መሞከር ጸረ ሕገ መንግሥትና የለየለት ጸረ ሰላም ተግባር መሆኑ በግልጽ ሊታወቅ ይገባል ብሏል መግለጫው። አያይዞም በዚህም የሰውን በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ እንደሚገኝ ጠቁሞ ችግሩን በክልልና በፌዴራል መንግሥት በሰላማዊ አግባብ ለመፍታት በርካታ ጥረቶች ቢደረጉም ውጤት እንዳልተገኘ አመልክቷል። እንዲያውም ሁኔታው አካባቢውን ወደ ተሟላ ትርምስ የሚያስገባና ለክልሉም ለሀገሪቱም የጸጥታ ስጋት ወደ መሆን መሸጋገሩን፣ የሰው ሕይወትና ንብረት በየቀኑ እየጠፋ መሆኑን አስታውቋል። ማኅበራዊና ኢኮኖሚያዊ እንቅስቃሴዎች በከፍተኛ ደረጃ መዳከማቸውን፣ ከጎንደር መተማ ያለው አካባቢ የንግድ መስመር ከመሆኑ ጋር ተያይዞም በገቢና ወጪ ንግድ ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን መግለጫው ተናግሯል። በመሆኑም የክልሉ መንግሥት ለፌዴራል መንግሥት ጉዳዩን ጣልቃ ገብቶ እንዲያስተካክል በጠየቀው መሠረት የፌዴራል ጸጥታ ኃይል መከላከያን ጨምሮ ማንኛውም ሕጋዊ እርምጃ ወስዶ ቀጠናውን በአጭር ጊዜ ውስጥ ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን የአማራ ክልል የደህንነትና ጸጥታ ምክር ቤት ያወጣው ይህ መግለጫ ይናገራል። የተላለፈውን መመሪያ ተከትሎም የክልሉ የጸጥታና ደህንነት ካውንስል በማዕከላዊ፣ በምዕራብ ጎንደር፣ በቅማንት ብሔረሰብ አስተዳደርና በጎንደር ከተማ ቀጥለው የቀረቡ ክልከላዎችና ውሳኔዎች ተግባራዊ እንዲደረጉ መመሪያ ሰጥቷል ይላል። በዚህ መግለጫ ላይ 11 ነጥቦችን ያካተቱ ክልከላዎች እና ሌሎችም ማሳሰቢያዎች ወጥተዋል። የተወሰኑት እንዲህ ይላሉ። ማንኛውንም የኃይል እንቅስቃሴ የኃይል እርምጃ በመውሰድ የሰው ሕይወትና ንብረትን ከአደጋ ማዳን፣ በድርጊቱ ላይ የተሳተፉትን በኃይል መቆጣጠር፣ ለሕግ ማቅረብ፣ ተመጣጣኝ የኃይል እርምጃን በመውሰድ የኃይል ተግባርን ፍጹም እንዳይቀጥል ማድረግ፣ ሁለተኛ የሰላም አማራጮችን ለማስፋትና በአካባቢው ሰላምና መረጋጋት ለመፍጠር ሲባል በተለያዩ ምክንያቶች ወደ ግጭት የገቡ ቡድኖችና ግለሰቦች በአስቸኳይ ወደ ጠረጴዛ ዙሪያ በመመለስ ያሏቸውን ልዩነቶች እንዲፈቱ ጥሪ መተላለፉን ጠቁሟል መግለጫው። ከዚያ ውጪ ይላል መግለጫው ምንም አይነት የኃይል እርምጃ ተቀባይነት አይኖረውም። ሶስተኛ ማንኛውም ግለሰብ ወይም ቡድን በቀጠናው ላይ ለሚደረገው የጸጥታ ኃይል ስምሪት የመተባበር፣ ወንጀለኛን አሳልፎ የመስጠትና የአካባቢውን ሰላም ለማረጋገጥ የሚደረገውን ሁለንተናዊ እንቅስቃሴ ድጋፍ ማድረግ ግዴታ አለበት ይላል። ይህንን የሚያደናቅፍ ማንኛውም ተግባር በሕጋዊ እርምጃ ይስተካከላል ይላል ይህ መግለጫ። በግልጽ በታወቁ የጸጥታ ኃይሎች ከተያያዙት ትጥቅና መሳሪያ ውጪ በተጠቀሱት የክልሉ ዞኖች ላልተወሰነ ጊዜ ትጥቅ ይዞ መንቀሳቀስ የተከለከለ መሆኑን መግለጫው አመልክቶ እንደሚወረስም አስጠንቅቋል። ክቡራትና ክቡራን አድማጮች ሙሉውን ዘገባና ሌሎችንም ትንታኔዎችን የያዘ ዝርዝር በነገው ምሽት ይዘን እንመለሳለን።
አሁን አድማጮች ወደ ሐረር ወሬ እንመለሳለን። የሐረሪ ክልል ምክር ቤት የክልሉን ባጀት ከሶስት ወራት ገደማ መጓተት በኋላ አጽድቋል። አዲስ የተሾሙት የምክር ቤቱ አፈ ጉባኤ በጀቱ የዘገየው ሀገራዊ ለውጡን በክልሉ ለመተግበር አስቀድሞ የአደረጃጀት ማሻሻያ ጥናቶች እየተሰሩ ስለነበር ነው ብለዋል። በክልሉ የነበረው የካቢኔ ወንበርም ከ10 ወደ 14 ያደገ ሲሆን በአዲሱ የስልጣን ክፍፍልም የሐረሪ ብሔራዊ ሊግና የኦሮሞ ዲሞክራሲያዊ ፓርቲ እኩል 7 ወንበር እንደሚኖራቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
የሐረሪ ክልል ምክር ቤት 5ኛ ዓመት 1ኛ መደበኛ ስብሰባውን ባለፈው ሳምንት መጨረሻ ላይ አካሂዷል። በምክር ቤቱ በ2011 ዓመተ ምህረት የነበረውን የክልሉን አስፈጻሚ አካላት የክልሉን ጠቅላይ ፍርድ ቤትና ዋና ኦዲተር የሥራ አፈጻጸም ሪፖርት የተገመገመ ሲሆን ከዚህ ባሻገር የ2012 ዓመተ ምህረት የበጀትና የሥራ ዕቅድ ላይም ውይይት ተደርጎ ጸድቋል። በሌላ በኩል የክልሉን አስፈጻሚ አካላት ከአዲስ ለማዋቀር የሚያስችሉና ተያያዥ አዋጆች እንዲሁም ሹመት በምክር ቤቱ ከጸደቁት መካከል ናቸው። የኢትዮጵያ አዲስ የበጀት ዓመት የሚጀምረው ሐምሌ 1 ቀን ከመሆኑ አንጻር የሐረሪ ክልል የ2012 ዓመተ ምህረት በጀቱን 3 ወር ገደማ ቆይቶ ማጽደቁ የዘገየ ውሳኔ አይደለም ወይ ስንል አዲስ የተሾሙትን የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሚስራ አብደላን ጠይቀናቸው ነበር።
የዘገየበት ምክንያት ያው እንዳጠቃላይ ሀገሪቱ በለውጥ ጎዳና ውስጥ ገብታለች። በክልሎችም ሆነ በፌዴራል ደረጃ ብዙ የሪፎርም ስራዎች ተሰርተዋል። ከሀገሪቱ አንዷ አካል ስለሆነች የሐረሪ ብሔራዊ ክልል በዚች ክልል ያሉ የሪፎርም ስራዎችን አጠናቀን በተለይ መልካም አስተዳደር ችግር ለመፍታት ያስችለን ዘንድ መዋሀድ ያለባቸውን እያዋሀድን መለያየት ያለበትን ደግሞ አለያየትን በአጠቃላይ ለሕዝቡ ፈጣን ምላሽን ለመስጠት በሚያስችል መልኩ በአዲስ የተደራጀ አወቃቀር ነበር። የዛን ጥናት ተጠናቆ በሕግ ደረጃ ተቀርጾ በምክር ቤቱ እስኪቀርብ ድረስ ትንሽ ጊዜ የወሰደበት ሁኔታ አለና በዛ መሰረት ትንሽ ዘግይቷል። ነገር ግን ለህዝብ ፈጣን ምላሽ ከመስጠትና አገልግሎቱን ከማዳረስ አንጻር ጥሩ ስራ ተሰራ ስለሆነ መዘግየቱ ምንም አጠያያቂ አይሆንም።
የክልሉ ምክር ቤት ለ2012 በጀት ዓመት የ2.3 ቢሊዮን ብር በጀት ነው ያጸደቀው። ሐምሌ 1 ቀን 2011 ዓ.ም ተመረተ በጀመረው የ2012 በጀት ዓመት በካፒታል ፕሮጀክት ሊከናወኑ ይገባቸው የነበሩ ቅዶች በጀቱ ለሶስት ወር ገደማ ሳይጸድቅ በመቅረቱ ሳይተገበሩ ቆይተዋል። የበጀቱ አለመጸደቅ በስራቸው ላይ እንቅፋት እየፈጠረባቸው መሆኑን ቅሬታ ያቀረቡ የክልሉ ነዋሪዎችንም ቪኦኤ ማናገሩ ይታወሳል። ወይዘሮ ሚስራ የሚሉት አላቸው።
የበጀቱ መዘግየት ጥያቄ ሊሆን ይችላል። ነገር ግን ከዛ በፊት ቀድሞ የነበሩ ብዙ የህዝብ ጥያቄዎች አጠናቅረው ሁለቱ ፓርቲዎች ወደ 8 ያመጧቸውና እኛ 8 ጥያቄዎች ለህብረተሰቡ በአፋጣኝ እንመለሳለን ብሎ ቃል የተገባበት ሁኔታ ስለነበረ ከዛ ውስጥ አንዱ ሪፎርሙ በመሆኑ ይሄ ነው በጀቱን ያዘገየውና በጀቱ በመዘግየቱ የክልሉን ህዝብ በድርጅቴና በክልሉ ህዝብ ውስጥም ይቅርታ መጠየቅ እንፈልጋለን።
የሐረሪ ክልልን የሐረሪ ብሔራዊ ሊግና የኦሮሞ ዲሞክራሲያዊ ፓርቲ በጣም ላይ ያስተዳድሩታል። በስከዛሬው የስልጣን ክፍፍል የሐረሪ ብሔራዊ ሊግ አብላጫውን የኃላፊነት ቦታዎች ይዞ የነበረ ሲሆን በአዲሱ አደረጃጀትና የስልጣን ድልድል ግን ሀብሊና ኦዴፓ እኩል የካቢኔ ወንበር እንዲኖራቸው መደረጉን ነው ወይዘሮ ሚስራ የሚናገሩት።
ካቢኔት መንበሮችን ቁጥር ጨምረናል። መጀመሪያ 10 የነበሩበት ሁኔታ ነው ያለው። አሁን ደግሞ ወደ 14 አድገዋል። ይሄ ማለት የቢሮዎች ቁጥር ጨምሯል ማለት ነው። ይህ ከአወቃቀር አንጻር ነው። አስተዳደሩ አንጻር በሁለት ፓርቲዎች የተዋቀረ ስለሆነ ክልሉ በዛ አንጻር የተደረገ ለውጥ አለ። ቢሮዎቹን ስናከፋፍል ወደ 7-7 በሁለቱም ፓርቲ የተያያዘበት ሁኔታ አለና እንደ መንግስትም እንደ ፓርቲም ያለው
የሐረሪ ክልል ባሳለፍነው 2011 በጀት ዓመት ከፍተኛ የሕግ የበላይነት ችግር ሲስተዋልባቸው ከነበሩ የሀገሪቱ ክልሎች አንዱ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ከምሽቱ 3:47 ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብራችን ነው የምናልፈው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በተጨማሪም ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ነው በቀጥታ የምታገኙን። ክቡራትና ክቡራን አድማጮች ዴሞክራሲ በተግባር ይቀጥላል። የዛሬ ዓመት ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲው እጩ ለመሆን ትናንት ምሽት የተደረገው ክርክር እጅግ የተጋጋለና ትንቅንቅም የታየበት ነበር። 12ቱም ተፎካካሪዎች ጤና ጥበቃን፣ የገበያ ለመመጣጠንን፣ የአሜሪካን ጦር ከሶሪያ መውጣትን በመሳሰሉ ጉዳዮች ላይ በፕሬዚደንት ትራምፕ ላይ በርካታ ወቀሳዎችና ጡጫዎችን ከማውረድ ባይቦዝኑም እርስ በራሳቸውም ለመጎነታተል አልሰነፉም። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች።
በትናንት ማታው የዴሞክራቲክ ፓርቲ እጩዎች ክርክር ላይ አብይ ትኩረት የነበረው ፕሬዝደንት ትራምፕን ከስልጣን ለማውረድ የሚደረገው ሕጋዊ ምርመራና ፕሬዝደንቱ ኡክሬን የምርጫ ተቀናቃኛቸው ዴሞክራቱን ጆ ባይደንን እንድትመረምር ያደረጉት ጥረት ነው። ባይደን መልስ ሰጥተዋል።
ሩዲ ጁሊያኒ ፕሬዝደንት አንድ ሂስ ቶግስ have already proven that they in fact are flat lying.
ሩዲ ጁሊያኒ ፕሬዚደንቱና ወሮበሎቹ ሸምጥጠው የሚዋሹ መሆናቸውን በተጨባጭ አሳይተዋል። አሁን ማተኮር ያለብን ዶናልድ ትራምፕ ላይ ነው። እኔ እጩ እንደሆን አይፈልግም፣ ምክንያቱም እንደ ከበሮ ነርቼ እንደማሸንፈው ያውቃል።
በአሁኑ ሰዓት በሕዝብ ሐሳብ መስጫ ሰንጠረዥ ከምክትል ፕሬዝደንት ባይደን ቀጥሎ በውድድሩ ሁለተኛ ቀዳሚ ከሆኑት ከማሳቹሴትስ ሴናተር ኤሊዛቤት ዋረን ጭምር ሁሉም እጩዎች ፕሬዝደንቱን ከስልጣን ለማንሳት የሚደረገውን ሕጋዊ ምርመራ ይደግፋሉ።
Impeachment is the way that we establish that this man will not be permitted.
ከስልጣን የሚያስወግድ ክስ መመስረት ህግን ደጋግመን እየጣሰን ያለ መዘዝ ማምለጥ እንደማንችል የምናረጋግጥበት መንገድ ነው።
በቅርቡ በድንገተኛ የልብ ድካም ከመረጡኝ ዘመቻው ተገለለው የነበሩት ሴናተር በርኒ ሳንደርስም ትላንት ማታ የክርክሩ መድረክ ላይ ተገኝተዋል። ሴናተር ሳንደርስ ሚስተር ትራምፕን ከስልጣን ለማውረድ የሚደረገው ጥረት ሌሎች ጠቃሚ ርዕሶችን ከማንሳት እጩዎችን እንዳያዘናጋ አስጠንቅቀዋል።
But I think what would be a disaster if the American people believed that all we were doing
አደጋ የሚሆነው 87 ሚሊዮን አሜሪካውያን የጤና ጥበቃ መድህን የሌላቸው ወይም በቂ ዋስትና የሌላቸው መሆኑን እንደዘነጋንና እያደረግን ያለነው ሁሉ ትራምፕ ላይ መረባረብ እንደሆነ አድርገው አሜሪካውያን ካመኑ ነው።
ዴሞክራቶች ፕሬዝደንት ትራምፕን ከስልጣን ለማስወገድ የሚያደርጉት ርብርብ መራጮች እንደ ወገንተኝነት እንዳይመለከቱት ያሳስበኛል ብለዋል። ሌላው እጩ ሴናተር ኮሪ ቡከር
I understand the outrage that we all feel but we have to conduct this process
ሁላችንም የሚሰማንን ንዴት ገነዘባለሁ። ነገር ግን ይህንን ሂደት መያዝ ያለብን ክብር በመላው በማይበጣጥሰን ሀገራችንን አንድ በሚያደርግ ሁኔታ ነው።
ዴሞክራቶቹ እጩዎች ትላንት ማታ በጤና ዋስትና የመሳሪያ ቁጥጥር እንዲሁም ፕሬዝደንት ትራምፕ በቅርቡ የዩናይትድ ስቴትስ ወታደሮች ከሶሪያ የማስወጣት ያልተጠበቀ ውሳኔ ላይ ጠንከር ያለ ክርክር አሰምተዋል። ሌላው እጩ ተወዳዳሪ ፒት ቡድሬጅ የፕሬዝደንት ትራምፕን ውሳኔ በቁጣ ነቅፈዋል።
ሶሪያ ውስጥ እየተፈጸመ ያለው የገፍ ግድያ አሜሪካ እዚያ በመኖሯ ምክንያት የተከሰተ አይደለም። ይልቅ አሜሪካ ጦሯን የማስወጣቷ ይህ ፕሬዝደንት በአሜሪካ ወዳጆችና በአሜሪካዊ እሴቶች ላይ የፈጸመው ክህደት ያመጣው መዘዝ ነው።
የሚኒሶታዋ ሴናተር ኤሚ ኮልባቸርም የፕሬዝደንቱን ውሳኔ ክፉኛ ተችተዋል።
I'd like to hear from him about how leaving the Kurds for slaughter
እኔ ከሱ መስማት የምፈልገው ኩርዶችን ለጭፍጨፋ አጋልጦ መውጣት፣ አጋሮቻችንን ለግድያ መዳረግና ሩሲያውያን ከጥቃት እንዲጠብቋቸው መልቀቅ አሜሪካን እንደምን መልሶ ታላቅ እንደሚያደርጋት ነው። ደግሞም ከብላዲሚር ፑቲን ጋር መተቃቀፍ እንደምን አሜሪካን ታላቅ እንደሚያደርጋት ነው ከሱ መስማት የምፈልገው። ይህ አሜሪካን መልሶ ታላቅ አያደርጋትም፣ ይልቁኑ ሩሲያን መልሶ ታላቅ ያደርጋታል እንጂ።
ዴሞክራቶች ፕሬዝደንታዊ እጩዎች ቀጣዩን ክርክር የሚያደርጉት የፊታችን ህዳር 10 በጆርጂያ ክፍለ ግዛት እንደሚሆን ተነግሯል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ቅንብር ነው የምናልፈው። የዓለም የምግብ ቀን ነው ዛሬ። በዓለም ዙሪያ ለረሃብ የሚጋለጠውን ቁጥሩ የበዛ ህዝብ ለማሰብና በየዓመቱ በ10 ሚሊዮን የሚገመት ሰው ሞት ምክንያት የሆነው እጅግ የበረታ የምግብ እጥረት ጉዳይ ትኩረት እንዲያገኝ የተባበሩት መንግስታት ድርጅት በወሰነው መሰረት የዓለም የምግብ ቀን ዛሬ ለ15ኛ ጊዜ ታስቦ ውሏል። እለቱን ተንተርሶ ሪፖርተራችን አደም ፊሊፕስ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ቻርልስ ኦሁቡ ባለም ዙሪያ ለረሃብ የተጋለጠውን ህዝብ ለመታደግ ከሚንቀሳቀሱ ዓለም አቀፍ የረድኤት ድርጅቶች አንዱ የሆነውና አክሽን አገንስት ሃንገር የተባለው ድርጅት ሊቀመንበርና ስራ አስፈጻሚ ዲሬክተር ናቸው። ረሃብ ማለት ተርበህ እያለ ስለሚቀጥለው ዕጣ እርግጠኛ መሆን ሳትችል ስትቀር ማለት ነው። ረሃብ ኦሁቡ ይቀጥላሉ።
It's bad.
Hunger is when you're not sure where your next meal is coming from. And if it persists for a long time,
መጥፎኑ ረሃብ ማለት የሚቀጥለውን ቁርስህን ወይም ምሳህን ከየት እንደምታገኝ ሳትታውቅ ስትቀር አለያም የምትበላው ስለመኖሩ የምታውቀው ነገር ከሌለ እናም ረሃብ ሲጠናና ሁኔታው ለረጅም ጊዜ ከዘለቀ ደግሞ እድገትህ ሲቀጭጭ ነው። በጣም የከፋ ከሆነ ደግሞ ለህልፈት ጭምር ልትዳረግ ትችላለህ።
ኦሁቡ በትውልድ አገራቸው ጋና ባደጉባት ገጠራማ መንደር ገና በጨቅላ ዕድሜያቸው ለረሃብ በተጋለጡበት ወቅት ያዩትን በማዛመድ ነበር ዛሬ በዓለም ዙሪያ ያለውን የረሃብ ሁኔታ መልከት ማድረግ የመረጡት።
Yes, growing up in Ghana on the farm, I experienced hunger, and most of the time it was between the time of planting
አሁን ልጅ ያለው ጋና በገጠር የርሻ ቦታ ሳድግ ይርበኝ ነበር። ይህም የሚሆነው ብዙውን ጊዜ በአዝመራና በሰብል መሰብሰቢያ መሃል ባለው ጊዜ ነው። ወላጆቼ ከእጅ ወደ አፍ የሆነ ኑሮ የሚገፉ ደሃ ገበሬዎች ነበሩ። የሚቀጥለው ምሳ ወይም ራት የምበላው ነገር ስለመኖር አለመኖር የማውቀው ነገር ብዙ ጊዜ አልነበረም።
ከአርባ በላይ ዓመታት በዓለም ዙሪያ ረሃብን ሲዋጋ የቆየው ድርጅታቸው አክሽን አጌንስት ሃንገር ሕፃናት ለከባድ ረሃብ መጋለጣቸውን ተከትሎ ለሚመጣው ከፍተኛ የሰውነት መሟሸሽ መጋለጥ ያለመጋለጣቸውን ማኅበረሰቦች በራሳቸው መለየት እንዲችሉም ያግዛል።
And our sole purpose is to make sure that children do not go through
ዋናው ዓላማችን ሕፃናት በረሃብ አለንጋ እንዳይገረፉ ማረጋገጥ ነው። እናም ረሃብ በተከሰተባቸው አካባቢዎች ከማኅበረሰቡ አባላት ጋር በመተጋገዝ ልጆቻቸው ከፍተኛ የሰውነት መሟሸሽ መክሳት ለሚያስከትለው የከፋ ረሃብ ይጋለጡባቸው እንደሆነ አስቀድመው መተንበይ እንዲችሉ እናደርጋለን።
ድርጅታቸው የዘንድሮን የዓለም የምግብ ቀን አስታኮም በቅርቡ ረሃብን አስመልክቶ ሰዎች ባላቸው ግንዛቤ ዙሪያ እዚህ ዩናይትድ ስቴትስ ውስጥ ያካሄደውን አንድ አዲስ ጥናትም ይፋ አድርጓል። አሜሪካውያን በዓለም ዙሪያ ስለሚታየው ረሃብ እውነታና መወሰድ ስላለበትም እርምጃ ያላቸው ግንዛቤ በእጅጉ የሚለያይ መሆኑን የተናገሩት ኦሁቡ በአጠቃላይ ግን ያን ያህል አሳሳቢ ችግር ሆኖ አይታያቸውም ይላሉ።
I'll give you an example. We asked them for them to give us an estimate of what they thought would be the number of children.
ምሳሌ ልስጥ። በዓለም ዙሪያ በየቀኑ በረሃብ ስለሚያልቀው ሕፃናት ቁጥር ግምታቸውን እንዲሰጡን ጠየቅናቸው። ግንዛቤያቸው ይለያያል። በየቀኑ 2000 ሕፃናት በረሃብ ሳቢያ ይሞቱ ይሆናል የሚል ነው የሰጡን ግምት። እንደውነቱ ግን በአማካይ በየዕለቱ በረሃብ የሚሞቱት ሕፃናት ቁጥር 8000 ነው። ባለፈው ዓመት ብቻ ቁጥሩ 821 ሚሊዮን የሚደርስ ሰው ለረሃብ ተጋልጧል። 50 ሚሊዮን ሕፃናት እጅግ ለበረታ ረሃብ ተጋልጠዋል።
አስፈላጊው እርምጃ በአፋጣኝ ካልተወሰደ ግን አሉ ኦሁቡ፣ እነኚህ ሕፃናት ያልቃሉ። ይሄ ደግሞ ተቀባይነት የሌለው ነገር ነው ሲሉም አስረግጠዋል። በዓለም ዙሪያ ለረሃብ የሚጋለጠውንና በየዓመቱም በበረታው ረሃብ ሳቢያ በ10 ሚሊዮን ሕዝብ የሚያልቅበትን አደጋ ትኩረት እንዲቸረው በሚታሰብበት በዛሬው የዓለም የምግብ ቀን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ
አመሰግናለሁ አሉላ ለዘገባው። ክቡራትና ክቡራን አድማጮች፣ አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሬ ዝርዝር መሰረት $1 29 ብር ከ65 ሳንቲም ተመንዝሯል። የባንክ መግዣ ማለት ነው 29 ብር ከ36 ሳንቲም ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ብራ ትሆናለች ወይም ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ኢትዮጵያ ብሔራዊ ባንክ ዌብሳይት ከገባችሁ nbe.gov.et 18 ምንዛሪዎችን ታገኛላችሁ። ወደ ኢትዮጵያ ሜትሮሎጂ ኤጀንሲ ሳይት ethiomet.gov.et ከገባችሁ ደግሞ ከ32 የተለያዩ አካባቢዎች የተገኙ መረጃዎችን ማግኘት ትችላላችሁ። በነገራችን ላይ በ አፍሪካ የመጀመሪያው የስነ ጽሑፍ የኖቤል ተሸላሚ ወሌ ሾዌንካ የተሸለሙበት ቀን ነው ዛሬ በአውሮፓ የዘመን አቆጣጠር በ1986 ዓመተ ምህረት ወይም በ1978 ዓመተ ምህረት በኢትዮጵያ ማለት ነው። ናይጄሪያዊ ጸሐፊ ነበሩ። ዴዝሞንድ ቱቱም ለሰላም ሽልማት ያገኙበት ቀን ነው ከሁለት ዓመት በፊት ከዚያ በ1976 ዓመተ ምህረት ማለት ነው። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ተጠናቀቀ። ብርሃን ኃይሉ ነች ፕሮግራማችንን የመራችው። ቫስኮ ቮላሪች ቴክኒሻን ነው፣ በቴክኒክ መሳሪያዎች ላይ ይገኛል። እንዲሁም ዋና አዘጋጇ ትዝታ በላቸው፣ መላ አዘጋጆች ባልደረቦቻችን፣ የቴክኒክ የዌብ ቅንብራችን ፕሮዲውሰር አበባየው ገበያው። በዚሁ እንሰናበታለን። ሰሎሞን አባተና አዳነች ፍስሐዬ ጤና ይስጥልኝ።
ድምፂ ኣሜሪካ ዋሽንግተን ዲሲ ብ1922